ይህ የምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። አምባችንና መጠጊያችን የሆነው ኢየሱስ ክርስቶስ የእግዚአብሔር ልጅ የተመሰገነ ይሁን። የኦሪት ዘኍልቍ መጽሐፍ ጥናታችንን ጨርሰን እግዚአብሔርም በዚያ ሁሉ ውስጥ ታላቅና ድንቅ የሆነውን ሥራውን አስተምሮን አሳይቶን ዛሬ ደግሞ የዮሐንስ ወንጌል መጽሐፍ ጥናታችንን ያስጀምረናል ማለት ነው። እግዚአብሔር ታላቅ ነው በእውነት ወገኖቼ። በዚህ በዮሐንስ ወንጌል መጽሐፍ ውስጥ ደግሞ እግዚአብሔር ታላላቅ ነገሮችን ሐሳቡንና ዓላማውን ለልጆቹ ያስታውቃል፣ ይገልጣል። እግዚአብሔር እንግዲህ አስጀምሮ እስኪ አስጨርሰን ድረስ በእግሮቹ ስር ቁጭ ብለን መማር፣ በትዕግስት ምርሱን መጠባበቅ መልካም ነው፣ ለኔና ለናንተ ትርፍ ነውና። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ መግቢያውን አብረን አንድ ላይ እንመለከታለን ማለት ነው። እስቲ እንጸልይ። እግዚአብሔር ተስፋችንና ለኝታችን፣ እናመሰግናለን ጌታ ሆይ፣ እውነት በዚህች ምሽት ደግሞ እንድትናገረን ኖባሪያዎች በፊትህ አለን። የቃልህን ምስጢር ገላልጠ እንድትናገረን እንድታስተምረን እግዚአብሔር አምላካችን ሆይ እንለምንሃለን። በዚህ ጊዜ ሁሉ እግዚአብሔር አምላካችን ሆይ ከቃልህ ማዳሳባችንን ፈቀቅ ሊያደርግ የሚጋፋን የሚጎተጉተን የዲያብሎስን መንፈስ የውሸታሙን መንፈስ በጌታ በኢየሱስ ክርስቶስ ስም እንቃወማለን። ክብርህን በመካከላችን እግለጥ። እግዚአብሔር አምላካችንና አባታችን ሆይ በምንሰማው በምንማረው በዚህ በእውነት ቃልህ እግዚአብሔር ሆይ መኖር እንድንችል እርዳን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። አድማጮች በትላንትናው ምሽት ክፍለ ጊዜያችን የኦሪት ዘኍልቍን መጽሐፍ ጥናት ማገባደዳችን ወይም ደግሞ ማጠናቀቃችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን ደግሞ አብረን የምናጠናው የመጽሐፍ ክፍል ከአዲስ ኪዳን መጽሐፍ የዮሐንስ ወንጌል ይሆናል። ዛሬ መግቢያውን አብረን እንመለከታለን። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው የሚናገረውን ክፍል ክፈቱ። የዮሐንስን ወንጌል ለመረዳት የሚያስቸግር መሆኑን ብዙዎች ይስማሙበታል ወገኖች። በሌላ መልኩ ደግሞ የዮሐንስ ወንጌል ማንም ሊረዳው የሚችል ወንጌል ነው ሲባል ምን ሰማለን። ወንጌሉ ቀለል ባለ ቋንቋ መቅረቡ ብዙዎችን ያሳታቸው ይመስላል። እጥር ምጥን ባሉ ቃላት መጠቀሙ እውነት ነው። ይህንንም ለማየት የሚከተሉትን ጥቅሶች እንመልከት። ይህ እንግዲህ ዮሐንስ ወንጌል መግቢያ ነው ማለት ነው። የርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው ይላል። ዮሐንስ ወንጌል ምዕራፍ 1 ከቁጥር 11 እስከ 12 ያለውን ስፍራ ተመልከቱ። በተናጥል እያንዳንዱን ቃል የመረዳት ችግር አይኖርብንም ወገኖች። ይሁን እንጂ የሚያስተላልፉት መልእክት ግን በጣም ጥልቅ ነው። ችግር የሚገጥመንም ምን ማለት እንደሆነ መረዳቱ ላይ ነው። ለምሳሌ ያህል በዮሐንስ ምዕራፍ 14 ቁጥር 20 በእኔ ኑሩ እኔም በእናንተ የሚል ቃል አለ። ይህንም በኋላ ተመልከቱ፣ አንድን የአራተኛ ክፍል ተማሪ የሆነ ትንሽ ልጅ ጠርታችሁ እያንዳንዱን ቃል ብትጠይቁት ምን ማለት እንደሆነ አሳምሮ ይነግራችኋል። ሐረጉን በአንድነት ስናገናኛቸው ግን ማለትም በእኔ ኑሩ እኔም በእናንተ ሲል ምን ማለቱ እንደሆነ ግን የመልእክቱን ስፋትና ጥልቀት ታላላቅ የሥነ መለኮት ሊቃውንትና ታላላቅ ፈላስፎች እንኳ ገና ወገኖቼ በሚገባ አልገለጹትም። አስተውሉ፣ በእኔ ኑሩ ሲል ስለ ደህንነት መናገሩ ነው። በእኔ ኑሩ ሲል ስለ ደህንነት መናገሩ ነው። እኔም በእናንተ ሲል ደግሞ ስለ መቀደሳችን መናገሩ ነው። እኔም በእናንተ ሲል ስለ መቀደሳችን ይናገራል ማለት ነው። ከዚህ በላይ ርቀን መሄድ አንችልም። አስተውሉ፣ አንዳንዴ የቃላቱን ትርጉም ስለተረዳን ብቻ መልእክቱንም እንደተረዳን እናስባለን። ቃላቱ ቀላል ናቸው፣ የመልእክታቸው ትርጉም ግን ጥልቅ ነው። ስለ ዮሐንስ ወንጌል ጃሮም የሚባል ሊቃውንት ሲናገር ከመለኮታዊ ምስጢራት ሁሉ በጣም ጥልቅ የሆነው መጽሐፍ ብሎታል። አስተዋላችሁ? ከመለኮታዊ ምስጢራት ሁሉ በጣም ጥልቅ የሆነው መጽሐፍ ብሎታል ስለ ዮሐንስ ወንጌል ሲናገር። ዶክተር ኤቲ ፓይሪየርሰን የሚባል ደግሞ ስለዚህ መጽሐፍ ሲገልጽ በጣም ጥልቅ ስለሆነ የክርስቶስ ልብ ዘንድ ይደርሳል ብሏል። አስተዋላችሁ? ፓይርሰን የሚባል ዶክተር ደግሞ ስለዚህ ስለ ዮሐንስ ወንጌል ሲናገር በጣም ጥልቅ ስለሆነ የክርስቶስ ልብ ዘንድ ይደርሳል ብሎታል ይህንን መጽሐፍ። ምንም እንኳን ዮሐንስ ወንጌል ለመረዳት የሚያዳግት እንደሆነ ቢታሰብም ሐዋርያው ዮሐንስ እንደጻፈው ግን የማይቀበሉ አሉ። በጀርመን አገር ያለ አንድ የስነ መለኮት ትምህርት ቤት ዮሐንስ ወንጌል ጻፊ ሐዋርያው ዮሐንስ አይደለም የሚለውን ሐሳብ ያስፋፋ ነው። በጣም የሚገርመው ደግሞ በአመለካከቱ ልቅነት የሚያጠቃው ሊበራል ቴዎሎጂ ያቆጠቆጠው በዚሁ ስፍራ መሆኑ ነው። የዮሐንስ ወንጌል ጻፊ ሐዋርያው ዮሐንስ አይደለም ለማለት ምክንያት የሆናቸው መጽሐፉ የደራሲውን ስም እንደማይጠቅስ ፓፒየስ የሚባል ሰው ካቀረበው ነጥብ የተነሳ ነው። በእያንዳንዱ ወንጌል የፓፒየስን ስም መጥቀስ ይታወሳል። ይሁን እንጂ አስተማማኝና ጥንታዊ ነው የተባለውን የብሉይ ኪዳን በኩረ ጽሑፍ በሲና ተራራ አካባቢ በምርምር ያገኙት ጀርመናዊ ፕሮፌሰር ቺንድሩፍ እንደሚሉት በቫቲካን ቤተ መጽሐፍት ውስጥ ይወሩ በነበሩበት ወቅት ዮሐንስ ወንጌል ጻፊ ራሱ ሐዋርያው ዮሐንስ መሆኑ ፓፒየስ የተናገረውን ከአንድ ጥንታዊ ጽሑፍ መመልከታቸውን ገልጸዋል። በ200 ዓመተ ምህረት የነበረው የእስክንድርያው ሰለመንተስ ደግሞ በወዳጆቹ ጉትጎታና በመንፈስ ቅዱስ መሪነት ዮሐንስ አንድ መንፈሳዊ ወንጌል እንደጻፈ ጠቁሟል። በበኩሌ ወገኖቼ ያ መንፈሳዊ ወንጌል የተባለው የዮሐንስ ወንጌል መሆኑን እቀበላለሁ። ዮሐንስ ወንጌል ጻፊ ራሱ ሐዋርያው ዮሐንስ ለመሆኑ ቅንጣት ያህል ጥርጥር የለኝም። ይሁን እንጂ አስፈላጊውና ወሳኙ ጥያቄ ዮሐንስ ወንጌሉን የጻፈው ለምን ነበር የሚለው ነው። ልብ በሉ ወገኖቼ፣ ይህ ወንጌል የተጻፈው በ100 ዓመተ ምህረት አካባቢ ሲሆን ከአዲስ ኪዳን መጻሕፍት የመጨረሻው ጽሑፍ ነበር። እደግምላችኋለሁ፣ ዮሐንስ ወንጌል የተጻፈው በ100 ዓመተ ምህረት አካባቢ ሲሆን ከአዲስ ኪዳን መጻሕፍት የመጨረሻው ጽሑፍ ነበር። ከሐዋርያቱ በሙሉ እርሱ ብቻውን ቀርቷል። ለጥያቄያችን መልስ ይሆናሉ ተብሎ የሚታሰቡ ብዙ ገለጻዎች ተሰጥተዋል። አንዳንድ ሰዎች እንደሚሉት በመጀመሪያው ምዕተ ዓመት በቤተ ክርስቲያን ላይ ለተነሳው ኖስቲሲዝም ለሚባል የሐሰት ትምህርት መልስ ለመስጠት ነበር የተጻፈው። ኖስቲሲዝም ኢየሱስ አምላክ መሆኑን ይቀበልና በሥጋ መገለጡን ግን ይክዳል። አስተውሉ፣ ኖስቲሲዝም ኢየሱስ ያምላክ መሆኑን ወይም ደግሞ ጌታ ኢየሱስ ክርስቶስ አምላክ መሆኑን ይቀበልና በሥጋ መገለጡን ይክዳል። ሐዋርያቱ በዓይናቸው ያዩት መሰላቸው እንጂ በፍጹም አላዩትም ይላል። ኤራንስ የተባለ የቤተ ክርስቲያን አባት እንደሚነግረን ሰሪንተስ ለተባለ የኖስቲክ እምነት አራማጅ የነበረን ሰው ለማሳፈር ነበር ዮሐንስ ወንጌሉን የጻፈው ይላል። ሌላ ደግሞ ቱሎክ የሚባል ጻፊ እንደሚለው ዮሐንስ ወንጌል ዓላማ ከመናፍቃን ጋር ክርክር ለመፍጠር ለተጻፈ አለመሆኑን ነው የሚናገረው። አንዳንዶች ደግሞ ሌሎች በጻፉት ላይ ተጨማሪ እንዲሆን መጻፉን ይናገራሉ። ይህን በተመለከተ ግን አንድ ጻፊ ሲናገር ዮሐንስ ወንጌል በሌላ ላይ የሚጣፍ ራፊ ጨርቅ አይደለም፣ ለሌሎች ሥራም የጎደለ መሙያ አይደለም ብሏል። ይህ ደግሞ ደስ ያሰኘኛል። ይታያችኋል ወገኖቼ፣ እነዚህ መላምቶች ማንኛውም እውነተኛ ገለጻ ሊያሟላ የሚገባውን ነገር አሟልተው ሊገኙ አልቻሉም። የዚህ መጽሐፍ ብቸኛ ባሕርይ የሆኑትን ሐቆችም ማስተባበል አልቻሉም። እንደኔ የሚያረካኝ መልስ መልእክቱን የጻፈው ሐዋርያው ዮሐንስ ራሱ ነው የሚለው ገለጻ ብቻ ያረካኛል። በወቅቱ ቤተ ክርስቲያን የነበራት ሦስት ወንጌል ማለትም የማቴዎስ የማርቆስና የሉቃስ ወንጌሎች ብቻ ነበሩ። የወቅቱ ክርስቲያኖች ለማደግ የሚያስችላቸው መንፈሳዊ ቀት ስላስፈልጋቸው ይህንን እንዲሰጣቸው ዮሐንስን ጎተጎቱ። ከዚህም የተነሳ ዮሐንስ ወንጌልን ጻፈላቸው የሚለው ገለጻ ይስማማኛል። በጥንት ቤተ ክርስቲያን የነበረው ቅዱስ አውግስጢኖስም ይህንኑ በተመለከተ መንፈሳዊ ይታው ከንስር ጋር የሚመሳሰለው ዮሐንስ ይህንን በጣም ጥልቅ ወንጌል ጽፎልናል። ከሌሎች ሶስት ወንጌሎች ይልቅ መልእክቱ ወደ ሰማይ ሰማያት ይመጣል፣ ፍላጎቱም እኛም እንደርሱ እንድንሆን ነው ብሏል። ዮሐንስ ወንጌል ዓላማ ይህ ነው። ወንጌሉን የጻፈበት ምክንያቱም ይህ ነው። በዮሐንስ ወንጌል በቤተልሔም ስለተወለደው ሕፃን አናነብም። መቼም ቢሆን የልደት በዓል በመጣ ቁጥር ወገኖቼ በቤተልሔም ስለተወለደው ሕፃን አብዝተን መዘመራችን በመንፈሳዊ ሕይወታችን አያሳድገንም። ዮሐንስ ታሪኩን የሚጀምረው ጅማሬ ወይም ፍጻሜ ከሌለው ከዘላለም ዘመን በመጀመሪያ ቃል ነበረ በማለት ነው። አስተዋላችሁ? ዮሐንስ ታሪኩን የሚጀምረው የጽሑፉን ማለት ነው ከዘላለም ዘመን በመጀመሪያ ቃል ነበረ በማለት ነው። ዮሐንስ ምዕራፍ 1 ቁጥር 1ን ይመለከቷል። አንዳንድ ሰዎች የዓለም ህልውና ካገኘ ወደ 3 ቢሊዮን ዓመታት እንዳስቆጠረ ይናገራሉ። ይህ ግምታዊ አነጋገር ነው። በበኩሌ ግን ከዚያ በላይ ሊሆን እንደሚችል አስባለሁ። ለመሆኑ ላለፉት የዘላለም ዓመታት እግዚአብሔር ምን ሲሰራ ነበር ብላችሁ ታስባላችሁ? ዘላለም የርሱ ነው። ባለፈው ዘላለም ዓመት ብዙ ሲሰራ ነበር። ስለዚህም በመጀመሪያ የሚለውን ቃል ስንሰማ ወይም ስናነብ ትንሹ አእምሮአችንን የምንችለውን ያህል ወደ ኋላ እንሰደው። በመጀመሪያው ላይ የምናገኘው ኢየሱስ ክርስቶስን ነው። አስተዋላችሁ? በመጀመሪያ ላይ የምናገኘው ጌታ ኢየሱስ ክርስቶስን ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ፣ ሁሉ በርሱ ሆነ፣ ከሆነው ማንዳችስ እንኳ ያለ እርሱ አልሆነም ይላል። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 3 ያለውን ስፍራ ይመለከቷል። ይህን ካለ በኋላ ደግሞ በ14ኛው ቁጥር ላይ ወረድ በሉና ተመልከቱ። በ14ኛው ቁጥር ላይ ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ ይላል። አስተዋላችሁ? ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ ይላል። ሉቃስ ወንጌሉን የጻፈላቸው የግሪክ ፈላስፎችና የግሪክ አስተሳሰብ ዝንባሌ ያላቸው ሰዎች ይህንን መቀበል ያዳግታቸው ይሆናል። ይሁን እንጂ ዮሐንስ ወንጌሉን የጻፈው ለነርሱ አይደለም። እንዲያውም ገለጣውን በመቀበል መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። ተረከው የሚለው ሰው ሁሉ እንዲያየውና እንዲያውቀው ይፋ አወጣው፣ ግልጽ አደረገው ማለት ነው። መጀመሪያ የሌለው ልጁ በጊዜ ሂደት ውስጥ ተገለጠ። አስተዋላችሁ? በመጀመሪያ የሌለው ልጁ በጊዜ ሂደት ውስጥ ተገለጠ። ስለዚህ ተረከው የሚለውን ቃል ተጠቀመ። አሁን እንዳነበብኩላችሁ ወይም ደግሞ እንደተናገርኩት ተረከው የሚለው ቃል ደግሞ ሰው ሁሉ እንዲያየውና እንዲያውቀው ምን አደረገው ማለት ነው? ይፋ አወጣው ወይንም ደግሞ ግልጽ አደረገው ማለት ነው። ሉቃስ ወገኖቼ ሐኪም ስለነበር ነገሮችን በጥንቃቄ የመመርመር ልምድ ነበረው። ምንም እንኳን ዮሐንስ የተጠቀመበት መንገድ በፍጹም የተለየ ቢሆንም እርሱም ሉቃስ የደረሰበት ማጠቃላይ ደርሷል። ዮሐንስ የተጠቀመው በሳይንሳዊ ዘዴ አልነበረም። ክርስቶስን የሚያውቅና በርሱ የሚያምን ክርስቲያን ከድንግል ስለመወለዱ ምንም ተጨማሪ ማስረጃ አስፈልገውም። ምክንያቱም ገና ክርስቶስን ሲቀበል ከድንግል መወለዱንም አምኗል። ስለዚህም የዮሐንስን ወንጌል የምናጠናው በደስታ ነው። ዮሐንስ ወንጌል የተጻፈው ለአማኞች ሲሆን ለእድገታችን በጣም ጠቃሚ ነው። አንድ የክርስትና ትምህርት አገልጋይ ጓደኛ ነበረኝ። ታዲያ ይህ ሰው ከነበረው ንቁ ተሳትፎ የተነሳ በአንድ የሰንበት ትምህርት ቤት ውስጥ ተማሪዎችን ሰብስቦ መጽሐፍ ቅዱሱን ያስተምር ነበር። የሚያስተምረውም የዮሐንስን ወንጌል ነበር። ይህን ሰው ባገኘሁት ጊዜ ተማሪዎቼ በጣም ደስ ብሏቸው እየተማሩ ነው ብሎ አጫወተኝ። ከጥቂት ሳምንታት በኋላ ሳገኘው ደግሞ ተማሪዎች እንዴት ናቸው ብዬ ጠየቅኩት። ተማሪዎቼ በሙሉ አቋርጦ አላበበ፣ አንዳቸውም እንኳ አይመጡም ነበር ያለኝ። እኔም ለምን መጀመሪያውኑ የሉቃስን ወንጌል ማስተማር አልጀመርክም በማለት ላቀረብኩለት ጥያቄ ሲመልስልኝ ምክንያቱም ከቀላሉ ወንጌል ለመጀመር ስለፈለኩ ነው የሚል መልስ ሰጠኝ። ወዳጆቼ፣ በዚህ ጓደኛ ያስተሳሰብ የዮሐንስ ወንጌል ቀላል ወንጌል መሆኑ ነው። እንደውነቱ ከሆነ ግን ይህ በጣም ጥልቅ መረዳትን የሚያሻ ወንጌል ነው። ወንጌሉ የተጻፈው ለአማኞች ነው። አድማጮቼ፣ ከምዕራፍ 13 እስከ ምዕራፍ 17 ያሉትን ለአማኞች ብቻ የሚል ምልክት ልታደርጉበት ትችላላችሁ። ምክንያቱም በእነዚህ ምዕራፎች የተነገሩት ነገሮች ለአማኞች ብቻ ናቸው። የተጻፉት የርሱ ለሆኑት ኢየሱስ ለድገታቸው የሚረዳቸውን ሁሉ ገልጾላቸዋል። ሌሎች ወንጌል ጻፊዎች እንደዚህ አላደረጉም። ምክንያቱም ሌሎች ወንጌሎች አበክሮ የሚገልጡት ኢየሱስ የዓለም አዳኝ መሆኑን ነው። ምናልባትም ዮሐንስ ወንጌልስ ኢየሱስ የዓለም አዳኝ መሆኑን አይናገርም የሚል ጥያቄ ታቀርቡልኝ ይሆናል። ወገኖቼ፣ አዎ ያቀርባል። ይሁን እንጂ ዮሐንስ በአመዛኙ የጻፈው ለአማኞች ድገት እንዲሆን ነው። አስተውሉ ወገኖቼ፣ ከማንኛውም ወንጌላዊ ይልቅ ስለ ክርስቶስ ትንሣኤ በስፋት የጻፈው ዮሐንስ ነው። እንዲያውም ሌሎች ወንጌላውያን የጻፉት ሁሉ በአንድነት ሆኖ እርሱ የጻፈውን አያክሉም። ጳውሎስ እንደሚናገረው ምንም እንኳ ክርስቶስን በሥጋ ብናውቀውም ከእንግዲህ ወዲያ ግን እንደዚያ አናውቀውም። ከእንግዲህ ወዲያ የምናውቀው ከሞት እንደ ተነሣ አዳኝ ነው። በዚህ ምክንያቱ ነው ዮሐንስ ከትንሣኤው በኋላ ክርስቶስ ለመታየቱ እንዲያውም በሰባት የተለያዩ ጊዜዎች እንደ ታየ የሚነግረን። የመጀመሪያው በአትክልቱ ስፍራ ለማርያም መግደላዊት የታየበት ሲሆን ድራማ መሰል በሆነ ሁኔታ ነው የቀረበው። ሁለተኛው ደግሞ ቶማስን ሳይጨምር በሰገነቱ ላይ በአንድነት ለተሰበሰቡት ደቀ መዛሙርቱ የታየበት ነው። አስተዋላችሁ? ሶስተኛው ደግሞ ቶማስን ጨምሮ ለደቀ መዛሙርቱ የታየበት ነው። እነዚህ ሦስቱ የተገለጡ በምዕራፍ 20 ነው። በዮሐንስ ወንጌል ምዕራፍ 20 ውስጥ ነው። ከዚያም በገሊላ ባህር ዳር ታየ። ጥቂት ደቀ መዛሙርት አሳ ያጠመዱ ነበር። ኢየሱስም ወደ እነርሱ ቀርቦ አሳላችሁን ብሎ ጠየቃቸው። ዮሐንስ ወንጌል ምዕራፍ 21 ቁጥር 5ን በኋላ ተመልከቱ። እኔና እናንተም ወገኖቼ፣ ጌታ አንድ ቀን ተመሳሳይ ጥያቄ ይጠይቀናል። በቅርቡ አሳዎች አጥምደናልን? ጥሩ አሳ አጥማጆች እንድንሆን ከተፈለገ እርሱ የሚሰጠንን መመሪያ እንከተል። ከዚያ በኋላ ምግብ አዘጋጀላቸው። ወዳጆቼ፣ ዛሬም ቢሆን ክርስቶስ ለእያንዳንዳችን የሚሆን መንፈሳዊ ምግብ አለው። ይህን ካደረገ በኋላ ስምዖን ጴጥሮስን ጴጥሮስ ትወደኛለህን አለው። ዮሐንስ ምዕራፍ 21 ከቁጥር 15 እስከ 17 ያለውን ስፍራ ተመልከቱ። ዮሐንስ ወንጌል ምዕራፍ 21 ከቁጥር 15 እስከ 17 ኢየሱስን ለማገልገል ከስነ መለኮት ትምህርት ቤት ወይም ማንኛውም መንፈሳዊ ኮሌጅ መመረቅ የለብንም። ትወደኛለህን በማለት ነበር የጠየቀው። ይህ አንዱ ቅድመ ሁኔታ ነው። እዚህ ላይ በትክክል እንድትረዱኝ ይፈልጋለሁ። ኢየሱስን የምትወዱ ከሆነ ለአገልግሎት ለመዘጋጀት ስልጠና እንወስዳለን። ይሁን እንጂ እንደምንወደው በግልጽ እንድንነግረው ይፈልጋል። ዛሬ ብዙዎች እርሱን የማያገለግሉበት ምክንያቱ ስለማይወዱት ነው። እንደምናውቀው ጴጥሮስ በሰማዕትነት ሞቷል። ዮሐንስ ይህን ወንጌልና መልእክቶቹንና የዮሐንስን ራእይ መጽሐፍ ስለነበረበት አልሞተም። ዮሐንስ እንደሚነግረን ከትንሣኤው በኋላ ጌታ ኢየሱስ ሰባት ጊዜ ታይቷል። ሰባቱንም ጊዜ የታየው ለአማኞች ነው ይላል። ክርስቶስ በተወለደበት ዘመን የአረማውያኑ ዓለም በታላቅ ናፍቆት እየተጠባበቀ ነበር። ይህ ደግሞ እንግዳ ነገር ነው። ሱቶኒዮስ የሚባል እንደሚነግረን በጠቅላላው ምስራቁ ዓለም ዓለምን የሚገዛ መሪ ከይሁዳ እንደሚነሳ ታላቅ ናፍቆትና መጠባበቅ ነበረበት። ታሲቲስም ይህን የመሰለ ነገር ይናገራል። ሼልጄል የተባለው ደግሞ ወደ ቻይና የተጓዙ የቡዲስት ሚስዮናውያን በ33 ዓመተ ምህረት መሲሁን ለመፈለግ እንደነበር ይጠቅሷል። መሲሁ እንደሚመጣ በመላው ዓለም ሲጠበቅ ነበር። የተወለደው የአይሁድ ንጉሥ ወዴት ነው በማለት ጠቢባኑ የመጡት ከምስጢራዊው ከምስራቅ ነበር። መስተዋላችሁ? ከምስራቅ ነበር። በጣም የሚያስደንቀው ደግሞ የሚያስፈልጋቸውን ነገር ለመስጠት ለማኞች የተጻፈው ይህ ዮሐንስ ወንጌል ከየትኛው ወንጌል ይልቅ የምስራቃውያንን አስተሳሰብ ለነበራቸው ሰዎች ጭምር የሚሆን መሆኑ ነው። ለመሆኑ ምስራቃውያን ሲል እነማንን ማለት ነው? ግብጻውያንን፣ ባቢሎናውያንን፣ ፈሪሳውያንንና በብዙ ሚሊዮን የሚቆጠሩ ህንዳውያንን፣ ቻይናውያንን ማለቴ ነው። በዚህ ዘመን እንኳን ስለዚያ ያለማችን ክፍል የምናውቀው በጥቂቱ ነው። ስለ ቲቤትና ሞንጎሊያ ምን ታስባላችሁ? ዛሬም ቢሆን እነዚህ ቦታዎች ምስጢራዊ ናቸው። በጣም በርግጠኝነት የምንናገረው ነገር ቢኖር በዚህ ቦታ በጣም ብዙ ሀብት መኖሩንና ህዝቡ ግን ይህ ነው በማይባል ድህነት እየማቀቀ ከዚህም በላይ ወርቅ ጣንና ከርቤ ይዞ መምጣታቸው ነው። እዚህ ላይ መልስ የሚያሻቸው ጥያቄዎች ይነሳሉ። እንደ ተመለከት ነው የምስራቁ ዓለም ሊታመን የማይቻል የሀብት ክምችት አለው። ከዚህ የሀብት ክምችቱ የተነሳም የምስራቁን ዓለም ቀልብ ለመሳብ ችሏል። ኮሎምበስ የአሜሪካንን ምድር ለማግኘት የቻለው የምስራቁን ሀብት ወደ ምዕራቡ ዓለም ለማምጣት አዲስና አቋራጭ መንገድ በሚፈልግበት ጊዜ ነበር። ይሁን እንጂ በዚያው ሀብት ብዛት አንጻር ደግሞ ሚሊዮኖች የሚራቡት በዚህ በምስራቁ ዓለም ነው። የተወለደው የአይሁድ ንጉስ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መተናልና ያሉት ጠቢባን የመጡት ከምስራቅ ነበር። ድህነት ያስፈልጋቸዋል። ሃይማኖታቸው ሊያድናቸው አልቻለም። ከሌሎች ወንጌሎች ይልቅ በዮሐንስ ወንጌል ምስራቃውያን የተገለጡበት ምክንያቱ ይህ ነው። ከሰማያት ክብር መጣ። ጅማሬ የሌለው በስጋ ተገለጠ። ቃል ስጋ ሆነ። በሰዎች መካከልም ተመላለሰ። ምስራቃውያን ሃይማኖት አላቸው። እስራኤል ራሷን ብትሆን በምስራቁ ዓለም ውስጥ ነው ያለችው። ዮሐንስ እንደሚነግረን ጌታ ኢየሱስ መጀመሪያ ያደረገው ነገር ወደ ቤተ መቅደስ ሄዶ ቤተ መቅደስን ማንጻት ነበር። ይህን በማድረጉም በመቅደስ ውስጥ ያመልኩ ለነበሩ ሰዎች እግዚአብሔር ጻድቅ መሆኑን መናገሩ ነበር። እግዚአብሔርን ለማምለክ ከፈለግን መንጻት አለብን ወገኖቼ። አዎ መቅደሳችንን ማንጻት አለብን። ከክፉ ወይም ትክክል ካለው ነው ጋር ተመሳስለን መኖር አንችልም። አንድ ምሽት አንድ የሃይማኖት መሪ ወደ ኢየሱስ መጣ። ይህንን የሚነግረን ዮሐንስ ብቻ ነው። ጌታም ለዚያ የሃይማኖት መሪ እንደገና መወለድ አለብን አለው። ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ይህ ሰው አዲስ ህይወት ያስፈልጋል። ካሮጌ ሃይማኖት ጫና መላቀቅ አለበት። በእግዚአብሔር ፊት ለመቆም የሚያስችለንን የጽድቅ መጎናጸፊያ እንጂ ባሮጌው ላይ የምንጥፈው ራፊ ሊሰጠን እንዳልመጣ ኢየሱስ ተናግሯል። ለዓለም የሚያስፈልገውም ይሄ ነው። በቃ በምስራቃውያን ባህል መሰረት ሴቶች ወገኖቼ በጣም ዝቅተኛ ስፍራ ነው የሚሰጣቸው። በብሉይ ኪዳን ሴቶች መልካም ስፍራና መልካም ግምት እንደተሰጣቸው ተመልክተናል። ጌታ ኢየሱስ ግን ከሴት በመወለዱ ክብርን አግኝቷል። ኢየሱስ በሰርግ ሥርዓት ላይ ተገኝቶ ጋብቻውን ባርኮታል። በውሃው ጉድጓድ አጠገብ ተቀምጦ ብዙ አጠያቂ ነገር ካላት ሴት ጋር ተነጋግሯል። በኋላም የሞተው ለእርሷና እርሷን ለመሳሰሉ ሴቶች ጭምር ነበር። የወንድ ነፍስን ያህል የሴትም ነፍስ ለእርሱ ክቡር ነው። እግዚአብሔር የተመሰገነ ይሁን። ክርስቶስ ብዙ ሰዎችን መገበ። ከዚሁ ጋር አያይዞም ስለ ሕይወት እንጀራ ተናገረ። በኋላም ለሆዳቸው ሲሉ ሊያነክሱ ስለፈለጉ ከእነርሱ ፈቀቅ ብሏል። የምስራቃውያን አስተሳሰብ ያላቸው ሰዎች ስለ ሕይወት እንጀራ ክርስቶስ የተናገረውን በቀላሉ ይረዱታል። የዘመናችን ሰው ግን ሰው በእንጀራ ብቻ እንደሚኖር ያስባል። ኢየሱስ ግን እንደዚያ ማለቱ አልነበረም። ምስራቃውያን ይህን በቀላሉ ነው የሚረዱት። በዮሐንስ ወንጌል ጌታ ኢየሱስ እኔ የዓለም ብርሃን ነኝ፣ እኔ የሕይወት እንጀራ ነኝ፣ እኔ መንገድ፣ እውነት፣ ሕይወት ነኝ ብሏል። እንደ ዛሬው ሁሉ ያኔም የምስራቁ ዓለም እየጠፋ ነበር። ዮሐንስ ወገኖቼ ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። ዮሐንስ ምዕራፍ 20 ከቁጥር 30 እስከ 31 ያለውን ተመልከቱ። ዮሐንስ 20 ከ30 እስከ 31 ከማንኛውም ነገር ይልቅ ለሰው ልጅ የሚያስፈልገው ሕይወት ነው። ወዳጆቼ ዛሬም ቢሆን ለዓለም የሚያስፈልገው ነገር ሃይማኖት ሳይሆን ሕይወት ነው። ይህንን አስደናቂ ወንጌል ማጥናት ከመጀመራችን በፊት ጥቂት ነጥቦችን እንድንመለከት ወዳለሁ። የመጀመሪያዎቹ 3 ወንጌሎች ሲኖፕቲክ ይባላሉ። አስተዋላችሁ? የመጀመሪያዎቹ 3 ወንጌሎች ማቴዎስ፣ ማርቆስና ሉቃስ ሲኖፕቲክ ይባላሉ። እንዲህ የተባሉበት ምክንያቱ እጥር ምጥን ካለው ያጻጻፍ ባሪያቸው የተነሳ ነው። የተጻፉት ከተመሳሳይ ታንጻርና ከተመሳሳይ ያጻጻፍ ስልት በመሆኑ ነው ይህን ስያሜ ሊያገኙ የቻሉት። አንደኛ፣ ማቴዎስና ማርቆስ የኢየሱስ ታምራት ላይ ያተኩራሉ። ጻፍ አድርጉ። ማቴዎስና ማርቆስ የኢየሱስ ታምራት ላይ ያተኩራሉ። ሉቃስ ደግሞ ለምሳሌዎቹ ትኩረት ይሰጣል። የዮሐንስ ወንጌል ግን ከነዚህ አንዱንም አያደርግም። ሁለተኛ፣ በዮሐንስ ወንጌል የምንመለከታቸው ተአምራት እንደ ምልክቶች ነው የተወሰዱት። አንዳንድ ታላላቅ ዑነቶችን ለመግለጽ ወይም ለመተርጎም እንዲያስችሉ በከፍተኛ ጥንቃቄ ነው የተመረጡት። ለምሳሌ ያህል ጌታ ኢየሱስ ስለ ሕይወት እንጀራ ካስተማረ በኋላ ነበር 5000 ሰዎችን በተአምር የመገበው። በዮሐንስ ወንጌል 11 ተአምራትን እናገኛለን። አስተዋላችሁ? በዮሐንስ ወንጌል 11 ተአምራትን እናገኛለን። ሶስተኛ፣ በአራተኛው ማለትም በዮሐንስ ወንጌል አንድም ምሳሌ አልተጠቀሰም። ምሳሌ የሚባለው ቃል ራሱ የተጠቀሰው አንድ ጊዜ ብቻ በዮሐንስ ወንጌል ምዕራፍ 10 ቁጥር 6 ነው። አይገርምም? ምሳሌ የሚለው ቃል ራሱ የተጠቀሰው አንድ ጊዜ ብቻ በዮሐንስ ወንጌል ምዕራፍ 10 ቁጥር 6 ላይ ነው። ለዚያውም ቢሆን ከመልካሙ እረኛ ጋር በተያዘ ሁኔታ በትምህርት አይነት ነው የቀረበው። እንደ ሌላው ጊዜ የተጠቀመበት ግሪክኛ ቃል ፓራብል የሚለው ሳይሆን ፓሮሚያ የሚለው ቃል ነው። ስለሆነም ቃሉን በምሳሌ ወይም ደግሞ ምሳሌ በሚል መተርጎም አይቻልም። ስለዚህ የመልካሙ እረኛ ታሪክ ምሳሌ ሳይሆን ትምህርት ነው ማለት ነው። አስተዋላችሁ? የመልካሙ እረኛ ታሪክ ምሳሌ ሳይሆን ትምህርት ነው ማለት ነው። ዮሐንስ ሁኔታዎችን በቅደም ተከተላቸው መሰረት ያቀርባል። ይህን ልብ ማድረጉ መልካም ነው። ታሪኩን በቅደም ተከተሉ መሰረት ከተከታተልን ለሶስት ዓመቱ የጌታ ኢየሱስ ክርስቶስ አገልግሎት ጥርት ያለ እይታ ሊኖረን ይችላል። ለምሳሌ ያህል በዮሐንስ ምዕራፍ 1 ቁጥር 29 እና ቁጥር 35 በነገው ደግሞ ይላል። ምክንያታዊ ብቻ ሳይሆን ቅደም ተከተሉንም የጠበቀ ወንጌልን ነው የሚያቀርብልን ማለት ነው። ስለ ቦታዎች ሲናገር ማጣርቶና ሊያሳስት በማይችል ሁኔታ ነው የሚያስቀምጠው። ለምሳሌ ያህል በዮርዳኖስ ማዶ፣ በቢታንያ፣ በቤተ ራባ፣ በገሊላ ቃና ይላል። ዮሐንስ 1:28 እና ዮሐንስ ምዕራፍ 2 ቁጥር 1ን ይመለከቷል። በዚህ ወንጌል ውስጥ ግንባር ቀደሙን ስፍራ ያዘው ወይም ደግሞ ከፍተኛ ቦታ የተሰጠው የክርስቶስ አምላክነት ነው። እንደዚያ ሲባል ግን ሰውነቱን አደብዝዞታል ማለት አይደለም። ወደ ሰማርያ ሲጓዝ ደክሞት በውሃ ጉድጓድ አጠገብ እንደተቀመጠ የሚነግረን ዮሐንስ ብቻ እንደሆነ አስተውላችኋልን? ከዚህ የተሻለ ሰውነቱን የሚያመለክት ነገር ማቅረብ ትችላላችሁ? አሁን ሌላ አንድ ተጨማሪ ነገር ማቅረብ እችላለሁ። ኢየሱስ አልቅሷል። በነገራችን ላይ ይህንንም የሚነግረን ዮሐንስ ነው። ክርስቶስ የሚለውን ስሙን ያዝ የዘነጋው እስኪመስለን ድረስ አብዛኛውን ጊዜ ዮሐንስ የተጠቀመው ኢየሱስ በሚለው ስሙ ነው። ዓላማው የክርስቶስን አምላክነት ለማሳየት እስከሆነ ድረስ ለምን ኢየሱስ በሚለው ስሙ ተጠቀመ? ምክንያቱም አምላክ ሰው ሆኖ በስጋ በመገለጡ ነው። በወንጌሉ ታላቅ እንቅስቃሴን እንመለከታለን። ዮሐንስ ምዕራፍ 16 ቁጥር 28 ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞ ዓለምን እተዋለሁ ወደ አብም ሄዳለሁ ይላል። አምላክ ሰው ሆነ። ዮሐንስ ወገኖቼ ላቅ ያለውን እውነት ይህን በመሰለ አጭር ቃል ያቀርባል። እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬው ጥናታችን በዚህ ያበቃል። በነገው ምሽት ክፍለ ጊዜያችን ደግሞ ምዕራፍ 1ን እንመለከታለን። ደህና እደሩ።